ይህ የአሜሪካ ድምጽ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ሚያዝያ 14 2016 ዓ.ም ዝግጅታችን ጀመረ። የቡድን ሰባት ሀገራት ኤምባሲዎች ከኢትዮጵያ የሚወጡ ዘገባዎች እንዳሳሰቧቸው አስታወቁ።
ያው ሰንከራቱ ተራን ሄርነን እዚህ መጥቷችሁ ትንባል በድንጋጤ ሶስታ ላይ ሞድቀናል።
ተፈናቃዩ ተፈናቅሎ እየተሰቃየ ነው የሚገኘው። ምንም አይነት እርዳታ የመጣለት የለም እስካሁን ድረስ።
የሰማችኋቸው የአሜሪካ ድምጽ ያነጋገራቸውን ተፈናቃዮች ነው። የዚህ ዜና ዝርዝር በአብይ ርዕሳችን ይቀርባል። በኮሬ ዞን በቀጠለው ጥቃት 4 አርሶ አደሮች በታጣቂዎች መገደላቸው ተገለጸ። እነዚህና ሌሎች ዘገባዎች በምሽቱ መሰናዷችን ተካተዋል። ሰላም ጤና ይስጥልኝ፣ እንደምናመሻችሁ የተከበራችሁ አድማጮች እንዲሁም ተመልካቾቻችን። ፕሮግራሙን በመምራት አብሬያችሁ የማመሸው ስመኝሽ የቆየ ነኝ። ለዓለም ዜናው እንግዱ ወልዴ እዚህ አጠገቤ ይገኛል። ዝግጅታችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። አሁን ወደ ሌሎቹ ዝግጅቶች ከማለፋችን በፊት ለዋና ዋና የዓለም ዜናው ወደ እንግዱ
በድጋሚ እንደምናመሻችው። በኢትዮጵያና በአይኤምኤፍ መካከል ልዩነቶች ቢኖሩም ድርድሩ በመቀጠል ላይ ነው ተባለ። ሐኪሞች በእስራኤል ጥቃት ሕይወቷ ያለፈ ነፍሰ ጡር ፍልስጤማዊን አዋለዱ። እንዲሁም የምዕራቡ ዓለም የኒውክሌር አደጋ እንዲጨምር አድርጓል ሲሉ የሩሲያ የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ክስ አሰሙ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። በኢትዮጵያና በአይኤምኤፍ መካከል ልዩነቶች ቢኖሩም ድርድሩ በመቀጠል ላይ ነው ተባለ። ኢትዮጵያ ከዓለም አቀፉ የገንዘብ ድርጅት አይኤምኤፍ ለማግኘት የምትሻውን ብድርና የኢኮኖሚ ማሻሻያን በተመለከተ ከድርጅቱ ጋር አሁንም አንዳንድ ልዩነቶች ቢኖሩም ንግግሮች ግን በመቀጠል ላይ መሆናቸውን አንድ ከፍተኛ የገንዘብ ድርጅቱ ባለሥልጣን በሳምንቱ መጨረሻ አመልክተዋል። የገንዘብ ድርጅቱን ድጋፍ ለማግኘት ኢትዮጵያ ምናልባትም የብርን የምንዛሬ ዋጋ መቀነስ እንዳለባት የሮይተርስ ዘገባ አመልክተዋል። ብር በአሁኑ ወቅት ከዶላር ጋር በሚደረግ ምንዛሪ በጥቁር ገበያ ከመንግሥት ኦፊሴላዊ ምንዛሪ ዋጋ አንጻር 50 በመቶ የሚባል መጠን ቀንሶ በመመንዘር ላይ መሆኑን ዘገባው አመልክተዋል። የገንዘብ ድርጅቱ የብርን ዋጋ መቀነስ እንደ አንድ ቅድመ ሁኔታ እንዳስቀመጠ ባያረጋግጥም በገበያ የሚወሰንና ተለዋዋጭ የምንዛሪ ዋጋ እንዲኖር ይሻል ተብሏል። ድርድሮች እንደቀጠሉ ነው፣ አሁንም ልዩነቶች አሉ ሲሉ በገንዘብ ድርጅቱ የኢትዮጵያ ኃላፊ አልቫሮ ቻቫሪ ዋሽንግተን ላይ ለሪፖርተሮች ተናግረዋል። ተስፋ እንዳለ ከጥንቃቄ ጋር የገለጹት ኃላፊው ውይይቶቹ ጊዜ ሊወስዱ እንደሚችሉም ጠቁመዋል። ኃላፊው ልዩነቶቹ ምን እንደሆኑ በዝርዝር ከመግለጽ ተቆጥበዋል። ኢትዮጵያ ከፍተኛ የዋጋ ግሽበትና የምንዛሬ እጥረት የገጠማት ሲሆን ባለፈው ታህሳስ ደግሞ ዕዳቸውን መክፈል ካልቻሉ ሶስት የአፍሪካ ሀገራት አንዷ ሆናለች። በላይቤሪያ በእርዳታ የገባ መድኃኒት ተሰርቋል ተባለ። የአሜሪካ ዓለም አቀፍ የልማት ድርጅት ዩኤስኤአይዲ የላይቤሪያ የጤና ዘርፍ ኤችአይቪ ወባና የሳምባ በሽታዎችን ለመመርመርና ለማከም የተለገሱትንና 14 ሚሊዮን ዶላር የሚገመቱትን መድኃኒቶችና ሌሎችም ቁሶች በመሰረቃቸው ለታሰበላቸው ዓላማ አለዋላቸውም ሲል ወቅሷል። የድርጅቱ የላይቤሪያ ኃላፊ የሆኑት ጂም ራይት ለአሜሪካ ድምፅ እንደተናገሩት ከግሎባል ፈንድ ጋር በመተባበር ለአገሪቱ ባለፈው ዓመት ከተለገሰው መድኃኒት ውስጥ 90% የሚሆነው ተሰርቆ በግል ፋርማሲዎች ተሽጧል። የላይቤሪያ ሕዝባዊ የጤና ተነሳሽነት የተሰኘው እና ከዩኤስኤአይዲ ጋር በመተባበር ከሚሰሩ 6 የሲቪል ተቋማት አንዱ ኃላፊ ጆይስ ኪሊክፖ በማጭበርበር መፈጸሙን አረጋግጠዋል። የቀድሞው የአገሪቱ የጤና ሚኒስትር በበኩላቸው መድኃኒቶች ተሰርቀዋል የሚሉ ሪፖርቶች በመኖራቸው ምርመራ እየተደረገ መሆኑን ጠቁመው 90% መድኃኒት ተሰርቋል የሚባለው ግን ከእውነታው የራቀ ነው ብለዋል። በፋርማሲ የተገኘ መድኃኒት ሁሉ የተሰረቀ ነው ማለት አይቻልም ሲሉም ተደምጠዋል። የወቅቱ የጤና ጥበቃ ሚኒስትር የሆኑት ዶክተር ሉዊስ ፖቶ ደግሞ ሁኔታዎችን እስከሚረዱ ድረስ አስተያየት እንደማይሰጡ አስታውቀዋል። ሐኪሞች በእስራኤል ጥቃት ሕይወቷ ያለፈ ነፍሰ ጡር ፍልስጤማዊን አዋልደዋል። በእስራኤል ጥቃት ሕይወቷ ካለፈ የ30 ሳምንት ነፍሰ ጡር ሴት ሐኪሞች ሕፃኑን በሲ ሴክሽን ወይም ማኅፀኑን ቀደው በማውጣት አዋልደዋል። ትናንት ራፋ ላይ እስራኤል ባደረሰችው ጥቃት ባልና ነፍሰ ጡር ሚስት እንዲሁም ሴት ልጃቸው የተገደሉ ሲሆን 1.4 ኪሎ ግራም የሚመዝነውን ሕፃን ሐኪሞች አድነው በኢንኩቤተር ወይም ካለ ጊዜያቸው የሚወለዱ ሕፃናት መንከባከቢያ ውስጥ አኑረዋል። በእሁዱ የራፋ ጥቃት 2 መኖሪያ ቤቶች ሲመቱ 19 ሰዎች መገደላቸውን፣ ከእነዚህም ውስጥ ከአንድ ቤተሰብ የሆኑ 13 ሕፃናት እንደሚገኙበት የፍልስጤማውያኑ የጤና ጥበቃ ባለሥልጣናት አስታውቀዋል። 2.3 ሚሊዮን ከሚሆኑት የጋዛ ነዋሪዎች ውስጥ ግማሽ ያሉ ከጥቃቱ ለመሸሽ በራፋ ተሰባስበዋል። እስራኤል በአሸናፊነት የምትወጣው የሐማስን ታጣቂዎች በሙሉ ስታጠፋ እንደሆነ የእስራኤል ጠቅላይ ሚኒስትር ቤንያሚን ነታንያሁ ተናግረዋል። በራፋ የምድር ጥቃት እንደሚያደርጉም በመዛት ላይ ናቸው። የአሜሪካው ፕሬዚደንት ጆ ባይደን ተጨማሪ ሲቪል ፍልስጤማውያን እንዳይጎዱ በሚል እስራኤል በራፋ ላይ ጥቃት እንዳትፈጽም በማሳሰብ ላይ ናቸው። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ሰሜን ኮሪያ የአጭር ርቀት ባሊስቲክ ሚሳይሎች ሳይሆኑ እንዳልቀረ የሚገመቱ ሚሳይሎችን ለሙከራ ዛሬ ሰኞ ማስወንጨፏን ጎረቤቷ ደቡብ ኮሪያ አስታውቃለች። የጦር መሳሪያ ሙከራዋን በመቀጠል ላይ ያለችው ሰሜን ኮሪያ የተከለከለ ሳተላይት ልታመጥቅ ትችላለች የሚለው ስጋትም በመጨመር ላይ ነው። የደቡብ ኮሪያ ኢታማዦር ሹሞች ቡድን ግልጽ ትንኮሳ ሲል የገለጸውን ሙከራ አውግዟል። ቡድኑ እንዳስታወቀው ሚሳይሎቹ 300 ኪሎ ሜትር ከበረሩ በኋላ በጃፓንና በኮሪያ ባህረ ገብ መሬት መካከል በሚገኘው የውቅያኖስ አካል ላይ አርፈዋል። የርቀቱ መጠን ምናልባትም ሰሜን ኮሪያ ደቡብ ኮሪያን ኢላማ እንደምታደርግ ማሳያ ነው ሲሉም አክለዋል። ደቡብ ኮሪያ ከአሜሪካ ጋር ባላት ወታደራዊ ቃል ኪዳን መሰረት ለትንኮሳው ከበድ ያለ ብለው የገለጹትን የአጸፋ መልስ እንደምትሰጥ የኤታማዦር ሹሞቹ ቡድን አስታውቋል። ሰሜን ኮሪያ 250 ኪሎ ሜትር የተጓዘ ቢያንስ አንድ ባሊስቲክ ሚሳይል አስወንጭፋለች ስትል ጃፓን በበኩሉ አስታውቃለች። ይህ በእንዲህ እንዳለ አሜሪካ፣ እንግሊዝና ፈረንሳይ ለዩክሬን በሚሰጡት ድጋፍ ምክንያት ስትራቴጂካዊ አደጋ የደቀነ እና የኒውክሌር መሳሪያ ታጣቂ በሆኑት ሀያላን አገራት መካከልም መፋጠጥ እንዲኖር አድርጓል ሲሉ የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ ዛሬ ሰኞ ክስ አሰምተዋል። ላቭሮቭ ጨምረው እንዳሉት አሜሪካና የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ በሩሲያ ላይ ስትራቴጂካዊ ድል ብለው የገለጹትን ለመፈጸም በመጓጓታቸው ሁኔታው የኒውክሌር አደጋ ስጋትን ደቅነዋል ብለዋል። የምዕራቡ ዓለም ሀገራት በኒውክሌር ታጣቂ ሀገራት ጋር በቀጥታ ለመጋፈጥ በመሻት በአደገኛ ሁኔታ ውስጥ ይገኛሉ። ይህም የሚያስከትለው ጉዳት አስከፊ ነው ሲሉም ተደምጠዋል ላቭሮቭ። አሜሪካና አጋሮቿ በበኩላቸው ከዩክሬን ጎን የቆሙት ራሷን ከሩሲያ ወረራ እንድትከላከል ለማገዝ መሆኑን በማሳወቅ የኒውክሌር ግጭት አደጋ እንደሚከተል በተደጋጋሚ በማስጠንቀቅ በምዕራቡና በምስራቁ ዓለም መካከል ውጥረት እንዲሰፍን በማድረግ ላይ ያለችው ሩሲያ እንደሆነች በመግለጽ ላይ ናቸው። አሜሪካ፣ እንግሊዝ እና ፈረንሳይ በምዕራቡ ዓለም ኒውክሌር መሳሪያ ታጣቂ አገራት ናቸው። በመጨረሻም የአሜሪካው ፕሬዚደንት ጆ ባይደን ዛሬ የተከበረውን የመሬት ቀን ምክንያት በማድረግ በመኖሪያ ቤቶች በፀሐይ ኃይል የሚሠራ ፕሮጀክት ተፈጻሚ እንዲሆን ለማስቻል 7 ቢሊዮን ዶላር መመደባቸውን አስታውቀዋል። የፀሐይ ኃይል ፕሮጀክቱ 900 ሺህ ለሚሆኑና አነስተኛና መካከለኛ ገቢ ያላቸው ቤተሰቦች መኖሪያ ቤቶች ላይ ተፈጻሚ እንደሚሆን ታውቋል። ዲሞክራቲኩ ፕሬዚዳንት በተጨማሪም የአየር ንብረትን በማይጎዱ ሥራዎች ላይ መሰማራት የሚያስችሉ ሥልጠናዎች እንዲሰጡ የያዙትን ፕሮግራምም እንደሚያስፋፉ ታውቋል። ባይደን በቅርቡ የአካባቢ ጥበቃን በተመለከተ በማስተዋወቅ ላይ ያሏቸው ፕሮጀክቶች በድጋሚ ለመመረጥ በሚያደርጉት ጥረት ወጣቶችን ለማነሳሳትና ድምፅ ለማግኘት ያለሙ ናቸው ተብሏል። የአካባቢ ጥበቃን በተመለከተ ባይደን የያዙትን አጀንዳ ወጣት አሜሪካውያን እንደሚደግፉና ተግባራዊም እንዲሆን እገዛ ማድረግ እንደሚሹ የአስተዳደሩ ከፍተኛ ባለሥልጣናት በመናገር ላይ ናቸው። ክብራትና ክብራን፣ ለምሽቱ የያዝኩት ዜና በዚሁ ተፈጽሟል። ለቀሪዎቹ ፕሮግራሞች ወደ ስመኝሽ መልሳቸው አሉ።
እንግዱን ለዓለም ዜናዎቹ እጅግ አድርጌ አመሰግናለሁ። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ ሚያዝያ 14 2016 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ አብረውን ያመሻሉ። በድጋሚ ለማስታወስ የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንንም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይም በቀጥታ እየተላለፈ ይገኛል። በድጋሚ አብራችሁን ቆዩ። አሁን ወደ የዕለቱ አብይ ርዕስ ዘገባ እንሂድ። ተቀማጭነታቸው በአዲስ አበባ የሆኑት የቡድን ሰባት አባል ሀገራት ኤምባሲዎች አከራካሪ ከተባሉት የሰሜን ኢትዮጵያ አካባቢዎች የሚወጡት የግጭት ዘገባዎች እንዳሳሰቧቸው ገለጹ። ኤምባሲዎቹ ቅዳሜ ዕለት በጋራ ባወጡት አጭር መግለጫ ውስብስብ ፖለቲካዊና የደህንነት ቀውስን ለመፍታት እንዲሁም በኢትዮጵያ ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ውይይት ማድረግ ብቸኛ መንገድ መሆኑን አስፍሯል። በተያያዘ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ወይም ዩኤን ኦቻ ከትላንት በስቲያ ቅዳሜ ባወጣው ሪፖርቱ በራያ አላማጣ ወረዳና በአካባቢው ዳግም ባገረሸው ግጭት 29,000 ሰዎች ወደ ሰሜን ወሎና ዋግምራ ብሔረሰብ ዞኖች መፈናቀላቸውን አስታውቋል። ተፈናቃዮቹ አሳሳቢ የምግብና የውሃ አቅርቦት እጥረት እንዳለባቸው ሪፖርቱ ገልጾ አፋጣኝ ድጋፍ ለማድረስ ከአጋር ድርጅቶች ጋር እንቅስቃሴ እያደረገ መሆኑን አመልክቷል። ለአሜሪካ ድምጽ አስተያየታቸውን የሰጡ ተፈናቃዮች በአሳሳቢ የምግብና የማረፊያ እጥረት ውስጥ እንደሚገኙ ጠቁመዋል። ለተደጋጋሚ መፈናቀል ምክንያት ለሆነው የማንነትና ራስን በራስ የማስተዳደር ጥያቄ መንግስት አስቸኳይ ምላሽ እንዲሰጥም ጠይቀዋል። መስፍን አራጌ ተጨማሪ አለው።
ተቀማጭነታቸውን በአዲስ አበባ ከተማ ያደረጉ የቡድን ሰባት አባል ሀገራት ኤምባሲዎች ባለፈው ሳምንት ቅዳሜ ሚያዝያ 12 ቀን 2016 ዓ.ም ባወጡት አጭር የጋራ መግለጫ አከራካሪ ካሏቸው የሰሜን ኢትዮጵያ አካባቢዎች የሚወጡት የግጭት ዘገባዎች እንዳሳሰባቸው ገልጸዋል። መግለጫውን ያወጡት የካናዳ፣ የፈረንሳይ፣ የጀርመን፣ የጣሊያን፣ የጃፓን፣ የዩናይትድ ኪንግደም እና የዩናይትድ ስቴትስ ኤምባሲዎች ናቸው። ኤምባሲዎቹ ባወጡት በዚህ አጭር መግለጫ ሁሉም ወገኖች ትጥቅ በማስፈታት ታጣቂን በመበተንና መልሶ በማደራጀት የሚደረገውን ሂደት እንዲሁም የተፈናቀሉ ሰዎችን ወደ ቀያቸው በሰላም በመመለስ ረገድ የተሻለ አፈጻጸም ማድረጋቸው እጅግ አስፈላጊ መሆኑን አስፍረዋል። ግጭቱ እንዳይባባስና ሲቪሎች ጥበቃ እንዲደረግላቸውም አሳስበዋል። የጸጥታና የደህንነት ቀውሱን ለመፍታትና በኢትዮጵያ ዘላቂ ሰላምን ለማረጋገጥ ሁሉንም ያካተተ ውይይት ማድረግ ብቸኛው መንገድ መሆኑን የኤምባሲዎቹ መግለጫ አክሏል። በፌዴራሉ መንግስትና በህወሓት ኃይሎች መካከል የተደረገው የፕሪቶሪያው የሰላም ስምምነትም ሆነ የፌዴራል መንግስቱ እንዲሁም የቅዳሜው የቡድን ሰባት ሀገራት ኤምባሲዎች መግለጫ አዋሳኞቹን አካባቢዎች አከራካሪ ሲሉ ይጠሯቸዋል። በሌላ በኩል ሳልሳይ ወያኔ የተባለው በትግራይ ክልል የሚንቀሳቀሰው የፖለቲካ ፓርቲ ዛሬ ባወጣው መግለጫ ግን ኤምባሲዎቹ በአከራካሪው የሰሜን ኢትዮጵያ ክፍል ሲሉ በመግለጫቸው የተጠቀሙበትን ሀረግ ሁኔታዎችን ያዛባል ሲል ተችቷል። ቦታዎቹ የሰሜኑን ጦርነት ተከትሎ በኃይል የተያዙ እንጂ በህገ መንግስቱ የተረጋገጡ የትግራይ ክልል ወሰኖች ናቸው ብሏል። በመሆኑም ኤምባሲዎቹ በፕሪቶሪያው የሰላም ስምምነት ላይ በተዘረዘረው መሰረት ስፍራውን የያዙት አካላት እንዲለቁ በማድረግ ላይ ትኩረት እንዲሰጡም ሳልሳይ ወያኔ በመግለጫው ጠይቋል። በጉዳዩ ላይ ከአማራ ክልል መንግስት መረጃና አስተያየት ለማግኘት ያደረግነው ጥረት ለጊዜው ባይሳካም ክልሉ ከዚህ ቀደም ባወጣቸው መግለጫዎቹ አካባቢዎቹ ህገ መንግስቱ ከመጽደቁ በፊት በኃይል ወደ ትግራይ የተከለሉ ናቸው ሲል መከራከሩ ይታወሳል። ይህ በእንዲህ እንዳለ በተባበሩት መንግስታት የሰብአዊ ጉዳዮች ማስተባበሪያ ቢሮ ዩኤን ኦቻ ባወጣው ሪፖርቱ በራያ አላማጣ ወረዳና በአካባቢው ዳግም በተቀሰቀሰው የጸጥታ ችግር 29,000 ሰዎች ወደ ሰሜን ወሎ ዞን ቆቦና ወደ ዋግምራ ብሔረሰብ አስተዳደር ዞን ሰቆጣ ከተሞች መፈናቀላቸውን ገልጿል። የተፈናቃዮቹ ቁጥር ከተጠቀሰውም በላይ ሊጨምር እንደሚችል አመልክቷል። ስማቸውን በደህንነት ስጋት እንዳንገልጽ የጠየቁን እናት ከአላማጣ ከተማ ሲፈናቀሉ የዘጠኝ ወር ነፍሰ ጡር እንደነበሩ ይናገራሉ። ካላማጣ እስከ ቆቦ 30 ኪሎ ሜትር በእግራቸው መጓዛቸውን ጠቁሞ ቆቦ መጠለያ ከደረሱ በኋላ መውለዳቸውን ገልጸዋል።
ያው ሰንከራ ከራቱ ተራን ሄርነን እዚህ መጥቷችሁ ትንባል በድንጋጤ ፈሽታ ላይ ሞድቀናል። ያው እግዚአብሔር ተመሰገነው የቆቦ ተባብሮናን አስጥግቶናል። በጣም ያሳዝናል። ብታይ ስንት ሽማግሌ ያሉ ስንት ርጉዞች ስንት በሽተኛ በጣም ያሳዝን ነው። ብታዩ መፈጠር የሚያስጠላል። በጣም አስቸጋሪ ነው። በጣም በነገር ከባድ ነው። በቃ እንትን ደርሶ ስለነበረ ቀን በቃ ገባሁ። ታሙም የሆነ ባለሀብት ሰጥን መጠለያ። ከዛ እንደት እንዳለ ወደ ሕክምና ሄድኩ። ወለድ ተገላገልን በሰላም።
በተመሳሳይ የደህንነት ስጋት ስማቸውን እንዳንጠቅስ የጠየቁ ሌላው የአላማጣ ከተማ ተፈናቃይ በየጊዜው በሚደርስ መፈናቀል እየተንገላቱ መሆናቸውን ገልጸዋል።
ተፈናቃዩ ተፈናቅሎ እየተሰቃየ ነው የሚገኘው። ምንም አይነት እርዳታ የመጣለት የለም እስካሁን ድረስ። እኛ አይደለንም አያቶቻችን በተወለዱበትና ባደጉበት ቀይ ሰው እንደዚህ ሲሰቃይ የራያና ታልቅሳ የማታውቀውን እንባ ነው እያለቀሰች ያለችው። ወዲት ላይ አራት ላይ የነበረች ሴት ልጆቿን ይዛ የመጣቻለች። አባት ልጁን ተሸክሞ በአንድ እጇን ጠልጥሎ ሚስቱን በጎን ይዞ የቃው ነገር የዛ የቀረው ነገር ቶ ችግር የለም የሰው ልጅ ህይወቱ ከተረፈ ሁሌም አዲስ ጎጆ ሰሪ ሁነን እንኖሩ ምን አድርገን።
ከኮረም ከተማ ተፈናቅለው በሰቆጣ የሚገኘው ሌላው አስተያየት ሰጭም ከህዝቡ ድጋፍ ባያገኝ ኖሮ በምግብ እጥረት የሚደርሰው ሰብአዊ ጉዳት የከፋ ሊሆን ይችል እንደነበር ይናገራሉ።
ካርቶንም ቅጠልም ምንም ጎዝጉዘን ነው የምንተኛው። ንብረታችን ምናምናችን ጥለነው ነው የመጣ ነው። ያልታሰበ ነገር ስለነበር
በኦቻ ሪፖርት መሰረት እስካሁን ከተፈናቀሉት 23 ሺዎቹ በቆቦ ከተማ፣ ቀሪዎቹ 5980ዎቹ ደግሞ በሰቆጣ ከተማ እንደሚገኙ አስታውቋል። ተገቢው የህይወት አድን አፋጣኝ ድጋፍ ለተፈናቃዮቹ አልደረሰም ያለው ኦቻ ተፈናቃዮቹ የተጠለሉበት ማህበረሰብ በሚሰጣቸው ድጋፍ የዕለት ምግባቸውን እያገኙ እንዳሉ ጠቁሟል። ተፈናቃዮቹ የሰፈሩበት የኢንዱስትሪ ፓርክ ለመጠለያነት ያልተሰራ በመሆኑ በንጽህናና በመሰል ምክንያቶች የጤና ችግር ሊከሰት እንደሚችል የማስተባበሪያ ቢሮው ጠቅሶ ሁሉን አቀፍ ድጋፍ እንዲደረግላቸው ጠይቋል። የኢትዮጵያ አደጋ ስጋት ማስተባበሪያ ኮሚሽን ልዑካን ቡድን ወደ ስፍራው ማቅናቱን በሪፖርቱ ያመላከተው ኦቻ ወቅታዊ ድጋፍ ለማድረግ አብረውት ከሚሰሩት አጋር ድርጅቶች ጋር ጥረት እያደረገ እንደሚገኝ አስፍሯል። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፈውን የሰኞ ምሽት ስርጭታችንን ነው። ቀደም ሲል የተከታተላችሁት የአብይ ርዕስ ዘገባውን ነበር። የትንታኔው መጽሔት ይቀጥላል። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ አራት ወጣት አርሶ አደሮች ከምዕራብ ጉጂ ዞን ገላና ወረዳ በተነሱ ታጣቂዎች መገደላቸውን ነዋሪዎች ተናገሩ። በእርሻ ላይ እንደነበሩ የተገለጹት አርሶ አደሮች የተገደሉት ኦነግ ሸኔ ባሏቸው ታጣቂዎች እንደሆነ የኮሬ ዞን የሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ ለአሜሪካ ድምፅ ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳ ቆቦ ቀበሌ ትናንት ሚያዝያ 13 ቀን ተገደሉ ከተባሉ አራት ወጣት አርሶ አደሮች ውስጥ ሁለቱ የወንድማቸው ልጆች እንደሆኑም አቶ ምትኩ ሽብሩ በስልክ ለአሜሪካ ድምፅ ተናግረዋል።
ልጆች የኔ ወንድማማቾች ልጆች ነው። የኔ ታላላቆች ልጆች የሞቱት እንደገና ዘመድ ነው። እሱም እኛ ጎራባቶች ናቸው። ሁለቱም ደግሞ ከነጠመንጃም ተወስዷል። አራት ሰው ነው አንድ ላይ ሞተው። በሳምንት በ15 ቀን ሁሌ ነው የሚከሰተው። ታጣቂ ያው ተመካክረው በቃ ቡድን ፈጥረው ነው እንደዚህ የሚያደርጉት። በቃ ወደዛ ወደ ዳኖ መስመርም ይሄዳል፣ ወደ ጋምዶ መስመርም ይሄዳል፣ ቆቦ እንደገና ወደ ጀሎ መስመርም። በሳምንት 3-4 ጊዜ ተመላልሶ ሰው ገሎ ጠመንጃ ምን ይወስዳል፣ ከብት ይሄዳል። ምንም ያስገዱት ነገር የለም። በቃ
አራቱም የሁለት ቤተሰብ አባላት መሆናቸውን በመዘርዘር የገለጹት አቶ ሚትኩ እርስ በርሳቸውም ዘመዳማቾች መሆናቸውን አክሏል። ለጥቃቱ ጉጂ ዞን ውስጥ ይንቀሳቀሳሉ ያሏቸውን ታጣቂዎች ተጠያቂ ያደረጉት አቶ ሚትኩ ይህንን የሚያስቆም ኃይል ባለመኖሩም ህዝቡ ስጋት ላይ መውደቁም ተናግሯል።
ህዝብ እንቅስቃሴው አሁን በዚህ ጊዜ ደግሞ በጣም እርሻ ላይ ነው፣ አረማ ላይ ነው ሰው ያለው እንጂ ወደ ሌላ ወደ ጦርነት ወደ ስና የማይረባ ሀሳብ የለም። ግን ብዙሀኑ አሁን እየሞተ ያለው አረማ ላይ ነው። በአንድ ቀን ሶስት ሰው ሞቷል። እንደገና ጋምሌ መስበርም እንደዛ ነው። በየቀኑ በቃ ሰው የሚሞተው በቃ መሰራም ሁሉ የመሰሩ ቃል።
አቶ አጋፋሪ መንገሻ የተባሉ የቆቦ ቀበሌ ነዋሪም የእርሻ ማሳቸውን አረም በሚያሩበትና ከብቶቻቸውን በሚጠብቁበት ወቅት እንደተገደሉ ተናግሯል።
እነሱ ከነበሩበት ሾልኮ ወደ ውስጥ ገብቶ እነሱ ቦታ ይዘው እየቀበጡ ያሉ እነዚህ ከብት ለማገድ ይዞ ሄዶ ከሄዱ በኋላ ነው የገደሉት። የሞቱት እንግዲህ ልጆች ናቸው። አንድ ብቻ ነው ከነሱ ያገባው አግብቶ አንድ ልጅ ወለደ። ሶስቱም ልጆች ናቸው። እድሜያቸው እንግዲህ ከ15 በላይ ይሆናል እስከ 20 ባለ እድሜ ክልል ውስጥ ነው። አንደኛው አግብቷል። አግብቶ አንድ ወልዶ ነበር። የፈሩት እንግዲህ አላገባም። ወጣቶች ናቸው፣ ገና ወጣቶች ናቸው።
አቶ አጋፋሪ ተዘርፏል የተባሉ ከብቶችና ሌሎች ንብረቶች ወደ ገላና ወረዳም እንደተወሰዱባቸውም ገልጸው ክስ አሰምቷል። ባለፈው ሳምንት የ13 ዓመት አዳጊና ሌላ አንድ አርሶ አደር ከቆቦ ቀበሌ መገደላቸውን አስታውሰዋል።
በዚህ ሳምንት ከጋጎርካ ወረዳ ከዳኖም ሁለት ሰው ተገድሏል። ከዚህ ከነፍረድም አንድ ሰው ከማሳ ተገድሏል። በዚህ ሳምንት ብቻ
የኮረ ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራም በግብርና ስራቸው ላይ የነበሩ አራት አርሶ አደሮች የተገደሉት በታጣቂዎች መሆኑን ተናግሯል። አቶ ተፈራ አክለውም ካለፈው ሚያዝያ 8 ቀን 2016 ዓመተ ምህረት ጀምሮ በአንድ ሳምንት ውስጥ ሰባት አርሶ አደሮች ከዳኖም ከመቅረድና ከቆቦ ቀበሌዎች ያልታጠቁ ሲቪሎች በታጣቂዎች መገደላቸውን አክለው ገልጿል።
አንደኛ የሞቱ ከቆቦ ቀበሌ ነው። ሞቱ በዚህ ሳምንት ሰባት ሰው ማለት ነው። የታጠቀ ቡድን በኦሮሚያ በኩል ሙሉ አካባቢውን ተቆጣጥሮ ወደ ማስጊት እያመራ እንዳለ ነው የሚያሳየው። ከኛ ወገን ስራ አይደለ፣ በራሴ ወገን ያለውን ይሄ ነው ብለን በትክክል ማውራት ይችላል። ግን በታች ያለው ሸነውም ሆነውም የዘራፊውን ቡድን በተደራጀ መልክ ነው ቀጠና ወደ ቀደመው ማስ ግጭት እንዲገባ እየሰራ ያለው። ስለዚህ ከተለያዩ አካባቢዎች በ25 ተደራጅቶ እንቅስቃሴ ቀጠናው ላይ እንደገባ ይነገራል። ይሄ ደግሞ እታች ያለውን ሀይል ይዞ ነው ከሱ ከዛኛው ከምዕራብ ጉጂ ዞን መታሬ ባዲያ መታሬ ጀርሜ አካባቢዎችን ተቆጣጥሮ በዚህ ደረጃ ህሳት እየፈጸመ እንቅስቃሴ እያደረገ ያለው የታጠቀ ሀይል ዘራፊ ቡድን ሸነን ተቀላቅሎ ነው ጥቃት እየፈጸመ ያለው ቀጠናው ላይ ማለት ነው።
ስለ ጉዳዩ ከአፋን ኦሮሞ ክፍል ባልደረባም ኔሞ ዳንዲ የተጠየቁት የኦሮሞ ነጻነት ሰራዊትም በዓለም አቀፍ ቃል አቀባዩ አቶ ኦዳ ተርቢ በኩል ተከታዩን ምላሽ ሰጥተዋል።
የሮ ባዬ የመናነክሲ ኒከካ ገሩ ዱጋንጅሩ ናኖን ሱኒ ረኪ ነመታ።
ብዙ ጊዜ መሰል አይነት ክስ ይነሳል። ያለው እውነታ ግን ያ አካባቢ የራሱ ችግሮች አሉት። በአካባቢው የሚኖሩት ብሔር ብሔረሰቦች የየራሳቸውን ድንበር ለማስጠበቅ በሚል ምልሻዎቻቸውን አደራጅተው ስላሉ መሰል አይነት ግድያዎች ይከሰታሉ እንጂ የኦሮሞ ነጻነት ሰራዊት እጁ የለበትም።
ከምዕራብ ጉጂ ዞን ባለስልጣናት አስተያየትና ምላሽ ለማካተት ያደረግነው ጥረት አልተሳካም። ይሁን እንጂ ከዚህ በፊት በተመሳሳይ ጉዳይ የተጠየቁት የአካባቢው ባለስልጣናት ቀበሌዎቹ በሸማቂዎች በሚደርሰው ጥቃት የተነሳ ከቁጥር ውጭ መሆኑና ለህብረተሰቡም መንግስታዊ አገልግሎት መስጠት እንዳልተቻለም መናገራቸው ይታወሳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ወደ ተከታዩ ዘገባ ስናልፍ በሰሜን ጎንደር ዞን በሚገኘው የሰሜን ተራሮች ብሔራዊ ፓርክ ውስጥ የተነሳውን የእሳት ቃጠሎ ለማስቆም ጥረት እየተደረገ መሆኑን የዞኑ አስተዳደር አስታወቀ። የሰሜን ጎንደር ዞን ምክትል አስተዳዳሪ አቶ ቢምረው ካሳ ዛሬ ሰኞ ከአሜሪካ ድምጽ ጋር ባደረጉት ቆይታ ካለፈው ሳምንት ሐሙስ ጀምሮ እስከ ዛሬ ድረስ በፓርኩ ውስጥ የተነሳውን ቃጠሎ ለመቆጣጠር የአካባቢው ነዋሪዎች ርብርብ እያደረጉ መሆኑንና ከአጎራባች ቀበሌዎች ተጨማሪ ሰዎች ወደ ስፍራው መላካቸውን ገልጸዋል። እስካሁን ቃጠሎ ያደረሰው ጉዳት በውል አልታወቀም ያሉት አቶ ቢምረው ከዞንና ከወረዳ የተውጣጣ ቡድን እንዲያጠና መላኩን አመልክተዋል። አስቴር ምስጋናው።
በአማራ ክልል በሰሜን ጎንደር ዞን ውስጥ በሚገኘው እና በዓለም ቅርስነት የተመዘገበው የሰሜን ተራሮች ብሔራዊ ፓርክ ካለፈው ሐሙስ ሚያዝያ 10 2016 ዓ.ም ወዲህ መንስኤው ባልታወቀ የእሳት ቃጠሎ ውስጥ መሆኑን የዞኑ ምክትል አስተዳዳሪ አቶ ቢምረው ካሳ ዛሬ ሰኞ ለአሜሪካ ድምጽ ተናግረዋል። ቃጠሎውን በቁጥጥር ስር ለማዋል ጥረት እየተደረገ እንደሚገኝም አክለዋል።
የተወሰነ ጉዳት አድርሷል፣ ግን ደግሞ በየቀበሌዎቹ በመቶ እስከ 200 ሰው አካባቢውን እየጠበቀ እንዲያድርም ጭምር የማድረግ ስራ እየሰራ ነው። ዛሬ ላይ ከዚህ ደባርቅ ከተማም የጋይድ ማህበርም የተለያዩ አደረጃጀቶችም ወጣቶችም ቦታው ድረስ የሚያጠፋው ሰው በሎጂስቲክ ለማገዝ እና አብሮ ከተከሰተም ጭምር ሊያጠፋ የሚችል ሰው ቦታው ድረስ ልከናል።
የሰሜን ተራሮች ብሔራዊ ፓርክ ጽህፈት ቤት ኃላፊ አቶ ኤፍሬም ወንዴ ቃጠሎ በፓርክ ውስጥ እሜት ጎጎ ግጭ ተብሎ በሚጠራው መንደር እንደተቀሰቀሰ ጠቁመዋል። በአካባቢው ባሉ ገደላማ ቦታዎች ያለው እሳት ነፋስ ሲያገኝ ዳግም እየተነሳ ቃጠሎውን ለማስቆም አዳጋች እንዳደረገው አስረድተዋል። አሁን በርካታ የህብረተሰብ ክፍል ርብርብ እያደረገ ይገኛል ብለዋል።
ንፋሱ በተለይ ቀንቀን ላይ ደግሞ ስለሚጨምር የማቃጠሉን ሁኔታ እየጨመረ ነው የሚመጣና ያን ተከትሎ ለመቆጣጠር የተደረገው ነገር አሁን ቢሆን ጥሩ ነው። ደባር ቁርዳም ከጃናሞራም እና ድርቀይ ወርዶች አካባቢ ላይ ያለው የቀበሌው በተለይ በዚህ ለፓርኩ አዋሳኝ የሆነ አካባቢ ማህበረሰብ እያሳተፍን ለመቆጣጠር ጥረት እያደረግን ነው።
እስካሁን በቃጠሎ የደረሰው የጉዳት መጠን አለመታወቁን የተናገሩት አቶ ቢምረው አጥኚ ቡድኑ ወደ ስፍራው መላኩን አስታውቀዋል።
ፓርኩ ላይ ያሉ ብርቅዬ እንስሳቶች ጉዳት አሁን ባለው ተጨባጭ ሁኔታ በመረጃ ደረጃ አላረጋገጥንም፣ እስካሁንም አላገኘንም። በእንስሳት ያው ዋሳው ላይ ከደረሰው ጉዳት ውጭ ማለት ነው። በእኛ ከዞንም ከከተማም ከወረዳም አቀናጅተን ቡድን ልከናል። የጉዳቱ መጠን ምን ያህል ነው የሚለውን የተረጋገጠ ነገር እንዲያመጡን የላክነው ቡድን እስኪመለስ ድረስ አሁን ይሄ ነው የሚል የጉዳቱን መጠን ለመግለጽ እቸገራለሁ።
ሰሜን ተራሮች ብሔራዊ ፓርክ በውስጡ እንደነ ዋልያ፣ አይቤክስ፣ ጭላዳ ዝንጀሮ፣ ዱኩላ፣ ቀይ ቀበሮ የመሳሰሉት ብርቅዬ የዱር እንስሳት የያዘ ነው። በተጨማሪም ከ1200 በላይ ልዩ ልዩ የእጽዋት ዝርያዎችና ከ200 የሚበልጡት የአዋፍ ዝርያዎች መገኛ ሲሆን ከነዚህ መካከል 5 በኢትዮጵያ ብቻ እንደሚገኙ ከክልሉ ባህልና ቱሪዝም ቢሮ ያገኘነው መረጃ ያመለክታል። የተባበሩት መንግስታት የትምህርት የሳይንስና የባህል ተቋም ወይም በምህጻሩ ዩኔስኮ ፓርኩ የዓለም ተፈጥሯዊ ሀብት መሆን እንዳለበት በማመን እንደ አውሮፓውያን አቆጣጠር በ1978 በቅርስነት መዝግቦታል። ለአሜሪካ ድምጽ አስቴር ምስጋናው።
ወደ ተከታዩ ዘገባ ስናልፍ ህወሓት ትጥቅ ባለመፍታቱ በጠባጫሪነቱ ቀጥሏል ሲል የከሰሰው የኢትዮጵያ ዜጎች ለማህበራዊ ፍትህ ወይም ኢዜማ ፓርቲ ባለፈው ሳምንት ማብቂያ ላወጣው መግለጫ ህወሓት ምላሽ ሰጠ። ኢዜማ ባለፈው ሳምንት በራያ ላማጣ ወረዳ አካባቢ የተከሰተውን ክስተት በተመለከተ ህወሓትን ወቅሶ ባወጣው መግለጫ የፌዴራሉ መንግስት ትጥቁን በማስፈታት ህግና ስርዓትን እንዲያስከብር ጠይቋል። በጉዳዩ ላይ ለአሜሪካ ድምጽ ምላሽ የሰጡት የህወሓት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ ኢያሱ ተስፋይ ድርጅታቸው በፈረመው የፕሪቶሪያ ስምምነት መሰረት በሰላማዊ መንገድ እንደሚንቀሳቀስ ገልጸዋል። በአንጻሩ ኢዜማ ክሱን ያቀረበው በስምምነቱ መሰረት እየተፈጸመ ነው ያሉትን ሰላማዊ እንቅስቃሴ ስለማይፈልግ ነው ብለዋል። ሙሉጌታ ጽባሃ ተጨማሪ አለው።
የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ ባለፈው ሳምንት መጨረሻ ባወጣው መግለጫ በራያ አላማጣ ወረዳና በአካባቢው የተፈጠረው የጸጥታ ችግር፣ በምርጫ ቦርድ ህጋዊ እውቅናው የተሰረዘውና ትጥቁንም ያልፈታው ህወሓት የፈጠረው ነው ሲል ከሷል። ባላማጣና አካባቢዋ በህወሓት ታጣቂዎች የኃይል እርምጃ እየተወሰደ እንዳለ ከብዙሃን መገናኛ ባገኘው መረጃና በራሱ መንገድ ማጣራቱን በመግለጫው ላይ ያመለከተው ኢዜማ በዚህም የኃይል እርምጃ ብዙዎች መፈናቀላቸውን አስታውቋል። ፓርቲው በአማራና በትግራይ ክልሎች ይገባኛል ጥያቄ የሚነሳባቸው አካባቢዎች ህወሓት በኃይል ለመፍታት መሞከሩ የፕሪቶሪያው የሰላም ስምምነት መጣሱን ያሳያል ብለዋል። ሌሎች ክልሎች የልዩ ኃይላቸውን አደረጃጀት ባፈረሱበት ሁኔታ ህወሓት ብቻውን ታጣቂዎችን ይዞ የጠባጫሪነት ስራ እየፈጸመ ይገኛል ሲል የከሰሰው ኢዜማ መንግስት በፕሪቶሪያው ግጭት በዘላቂነት የማቆም የሰላም ስምምነት መሰረት ህወሓት ትጥቅ በማስፈታት ህግንና ስርዓትን እንዲያስከብር በመግለጫው ጠይቋል። በጉዳዩ ላይ ምላሽ የጠየቅናቸው በህወሓት ጽህፈት ቤት የፕሮፓጋንዳ ዘርፍ ኃላፊ አቶ ኢያሱ ተስፋይ ህወሓት በፕሪቶሪያው ስምምነት መሰረት በሰላማዊ መንገድ እየተንቀሳቀሰ እንደሚገኝ ገልጸዋል። በአንጻሩ ኢዜማ በመግለጫው በህወሓት ላይ ያቀረበው ክስ በስምምነቱ መሰረት እየተፈጸመ ያለው እንቅስቃሴ ለማደናቀፍ ከሚሰሩ አካላት አንዱ ያደርገዋል ብለዋል።
በተደረሰው የሰላም ስምምነት መሰረት ከፌዴራሉ መንግስት ጋርና የአፍሪካ ህብረት አደራዳሪዎች በተገኙበት አፈጻጸሙ በየጊዜው እየተገመገመ ነው። ከባድና መካከለኛ የጦር መሳሪያዎች ርክክብ ተደርጓል። ይህን እንዲያውም ህወሓት በስምምነቱ ከተቀመጠው ጊዜ አስቀድሞ የፈጸመው በመሆኑ ለጋራ ሰላም እንደቆመ ማሳያ ነው። የኢዜማ መግለጫ ስምምነቱ ሰላማዊ መንገዱን ይዞ እንዳይቀጥል ለማደናቀፍ ከሚሰሩት መካከል ያደርገዋል።
አቶ ኢያሱ ተስፋይ አያይዘውም ባለፈው ሳምንት በራያ አላማጣ ወረዳ አካባቢ የነበረው እንቅስቃሴ በስምምነቱ መሰረት የተፈጸመ ነው ብለዋል።
በህገ መንግስቱ መሰረት ሉዓላዊነታችንን ማረጋገጥና ተፈናቃዮች እንዲመለሱ ማድረግ የሚሉ ጉዳዮችን አስመልክቶ በየጊዜው በህወሓት በጊዜያዊ አስተዳደሩ በአደራዳሪዎችና በፌዴራሉ መንግስት መግለጫዎች ሲሰጡ ቆይተዋል። ወደ ህገ መንግስታዊ ግዛታችን መመለስ የሚለውን በየደረጃው ለመፍታት ኮሚቴዎች ተዋቅረዋል። ባላማጣም ይሁን በሌሎች አካባቢዎች የሚደረጉ እንቅስቃሴዎች በስምምነቱ መሰረት የተደረጉ ናቸው። የፌደራሉ መንግስት ስራውን እየሰራ ነው። እኛም ስራችንን እየሰራን ነው።
ባለፈው ሳምንት በብሔራዊ ቴሌቪዥን ጣቢያ ቀርበው ማብራሪያ የሰጡት በምክትል ጠቅላይ ሚኒስትር ማዕረግ የዲሞክራሲ ስርዓት ግንባታ ማስተባበሪያ ማዕከል ኃላፊ አቶ አደም ፋራ ሁሉም ወገኖች ካለፈው ደም አፋሳሽ ግጭት ትምህርት ወስደው የፕሪቶሪያውን የሰላም ስምምነት እንዲያከብሩ አሳስበዋል። የፌዴራሉ መንግስት አከራካሪ እያለ የሚጠራቸው የትግራይና አማራ ክልሎች አዋሳኞች ይገባኛል ጥያቄ በህግና በሰላማዊ መንገድ እንዲፈታ ከስምምነት መደረሱን መግለጻቸው ይታወሳል። ለአሜሪካ ድምጽ ሙልጌታ ጽባህም መቀለም።
ከሀገር ውስጥ ዘገባዎች ወጣ ስንል ደግሞ የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ስለ ስነ ተዋልዶ መብቶች ለመናገር ነገ ማክሰኞ በታምፓ ፍሎሪዳ የምርጫ ዘመቻ ያደርጋሉ። በዚህ ዙሪያ ቬሮኒካ ባልደራስ ያደረሰችን ዘገባ ደረጀ ደስታ ያቀርበዋል።
አሁን 12 ዳኞች ከህዝብ ተመርጠዋል። አቃቢያነ ህጎችና የዶናልድ ትራምፕ የመከላከያ ቡድን የቀድሞው የአሜሪካ ፕሬዝደንት በማናተን ኒውዮርክ በተከሰሱበት የአፍ ማስያዣ ገንዘብ ወንጀል ዛሬ ሰኞ የመክፈቻ መግለጫዎቻቸውን ይሰጣሉ። እንደ አውሮፓ አቆጣጠር ከ2016ቱ ፕሬዝደንታዊ ምርጫ በፊት ከጋብቻ ውጪ ግንኙነት ነበረን የሚሉ ሴቶችን አፍ ለማስያዝ የሰጡትን የገንዘብ ክፍያ ለመደበቅ በተደረገው ሙከራ ሚና ነበራቸው በሚል 34 የወንጀል ክሶች ቀርበውባቸዋል። ለዘንድሮው አጠቃላይ ምርጫ የሪፐብሊካን ፕሬዝደንታዊ እጩ እንደሚሆኑ የሚጠበቁት ትራምፕ ክሶቹን ውድቅ ሲያደርጉ ቆይተዋል።
This is a giant witch hunt to try and hurt a campaign that's beating the worst president.
ይህ በታሪክ እጅግ የከፉትን ፕሬዝዳንት እያሸነፈ ያለውን የምርጫ ዘመቻ ለመጉዳት የሚደረግ ትልቅ መሰረተ ቢስ ወንጀላ ነው። ፕሬዝዳንት ጆ ባይደን በአገራችን ታሪክ እጅግ የከፉት ፕሬዝዳንት ናቸው። በጣም በብዙ ብልጫ እየረቷቸው ነው። ያሸንፉን የሚችሉበት ብቸኛ መንገድም ይህ ብቻ መሆኑን ያስባሉ። ነገር ግን አይሰራም።
በዚህ ሳምንት የነበረው መጥፎ የአየር ጠባይ ትራምፕ ባሳለፍነው ሳምንት መጨረሻ በኖርዝ ካሮላይና ሊያደርጉት የነበረውን የምርጫ ዘመቻ እንዲሰርዙ አስገድዷቸዋል። ከዚህ በተለየውና በተከሰሱበት ሌላ የፌዴራል ምርጫ ጣልቃ ገብነት ጉዳይ የፕሬዝደንት ያለመከሰስ መብት ሊሰጣቸው ለምን እንደሚገባ የተከራከሩበትን ሙግትም ባለፈው ቅዳሜ ትሩዝ ወደ ተሰኘው የማህበራዊ ሚዲያ መድረካቸው ወስደውታል። በዚያ ጉዳይ ላይ የሚደረገው የቃል ክርክር እንደ አውሮፓ አቆጣጠር ሚያዝያ 25 በጠቅላይ ፍርድ ቤት ይደመጣል። አንዳንድ ዲሞክራት መራጮች ጉዳዩን በቅርበት እየተመለከቱ ሲሆን የበለጠ ሊነሳሱ ይችላሉ ሲሉ ተንታኞች ይናገራሉ። ፕሮፌሰር ታድ ቤልት ከጆርጅ ዋሽንግተን ዩኒቨርሲቲ
As for voters watching this has less to do with Donald Trump supporters because many of them
ጉዳዩን የሚከታተሉትን መራጮች በሚመለከት ይህ ከዶናልድ ትራምፕ ደጋፊዎች ጋር ያለው ግንኙነት አነስተኛ ነው። ምክንያቱም ብዙዎቹ የፈላጭ ቆራጭነት ዝንባሌ ያላቸው፣ ብዙዎቹም እንደ ፕሬዝዳንት ያሻቸውን ሁሉ ማድረግ እንዲችሉ ይፈልጋሉ። ባይደን በአንጻሩ ለዲሞክራሲ ስጋት የሆነን ሰው የሚፈልገውን ሁሉ እንዲያደርግ ወደ ስልጣን መመለስ አትችሉም የሚለውን ግልጽ አድርገዋል።
በድጋሚ ለመመረጥ የሚወዳደሩት የዩናይትድ ስቴትስ ፕሬዝደንት ጆ ባይደን የተቀናቃኛቸውን የሕግ ተግዳሮቶች ከመጥቀስ መቆጠቡን ቀጥለውበታል። ባለፈው አርብ ዋሽንግተን ዲሲ ውስጥ የፖለቲካ መልእክታቸውን አቅጣጫ ወደ ዓለም አቀፍ የኤሌክትሪክ ሰራተኞች ወንድማማችነት አድርገዋል።
The Democratic Party is the party that's been, you know, supporting your causes in the past. It's a thing that these days need to be reminded of if Biden wants their votes. Meanwhile,
የዲሞክራት ፓርቲን ታውቃላችሁ። ከዚህ ቀደም የናንተን አላማ ሲደግፍ የቆየ ፓርቲ ነው የሚለው ባይደን ድምጻቸውን የሚፈልጉት ከሆነ በዚህ ቀን እንደገና ሊያስታውሱት የሚገባ ነገር ሆኗል። ትራምፕም በመጠኑ ለየት ያለ መልእክት ይዘው ስለ ስደተኝነት፣ ስለ ባህል ወደዚያው ወደ ተለመዱ የህብረተሰብ ክፍሎች እየሄዱ ነው።
ትራምፕ በዚህ ሳምንት የወንጀል ችሎቱ ላይ በአካል መገኘት አለባቸው። በምርጫ ዘመቻው ድረገጽ ላይ እንደተገለጸው እንደ አውሮፓ አቆጣጠር እስከ ግንቦት 11 በዋይልድውድ ኒው ጀርሲ ውስጥ እስከሚደረግ ድረስ ምንም የምርጫ ዘመቻ ዝግጅት አይኖርም። የባይደን የምርጫ ዘመቻ ለቪኦኤ እንደተናገረው ፕሬዝደንቱ ማክሰኞ በታምፓ ፍሎሪዳ እንደ አውሮፓ አቆጣጠር በ2024 ምርጫ ከፍተኛ ጉዳዮች ላይ ያተኮረ በመላ አገሪቱ ስላለው የስነ ተዋልዶ ነጻነት ንግግር ያሰማሉ።
ወቅታዊ ዘገባዎችን ያካተተው የመጀመሪያው አጋማሽ የአሜሪካ ድምጽ መሰናዶውን አጠናቀናል። ወደ ሁለተኛው አጋማሽ የሆኑት የሳምንታዊ ፕሮግራሞች ነው የምንሄደው። ቀዳሚው ጤና ነው። በየዓመቱ በሚያዝያ ወር በዓለም አቀፍ ደረጃ የሚታሰበውን የኦቲዝም ግንዛቤ ማስጨበጫ ወር አስመልክቶ ከኦቲዝም ጋር ለሚኖሩ ሰዎች ስኬት ምን ይመስላል ስል ባለሙያዎችን አነጋግሬያለሁ። ቀጥሎ ይቀርባል። ላለፉት 17 ዓመታት ከኦቲዝም ጋር የኖረው ናታን ብስክሌት ሲነዳ፣ ቤት ሲያጸዳ፣ እቃ ሲያስተካክል ወይም ቃላቶችን አውጥቶ ስሜቱን ለመግለጽ ሲሞክር ማየት ለወላጆቹ ትልቅ ስኬት ነው። ምክንያቱም እናቱ ራሄል አባይነህ እንደምትለው ናታን በ2 ዓመት ከ8 ወሩ የኦቲዝም እክል እንዳለበት የነገራቸው ሐኪም የእድሜ ልክ በሽታ ነው፣ ተስፋ ቁረጡ በሚል ተስፋቸውን ሊያጨልሞ ሞክሮ ነበር።
ስንገባ ኦቲዝም አለበት ሲቪየር ነው እና የእድሜ ልክ የወላጅ በሽታ ነው፣ እንደዚህ ሆኖ ነው የሚኖረው። ካገኘሽ በቃ ሌላ ምንም አላለም። ትምህርት ቤት ካገኘሽ ፈልጊለት፣ ትምህርት ቤት ግን ቦታ የለም። እና በጣም አዘንኩኝ። እንዴ ዶክተር፣ እኔ እኮ እግዚአብሔርን ማመን ሰው ነኝ እና አይከብድም ወይ ኤቲክሱ ሲፈቅድልሃል እንዲህ ለማለት? ስ ኦቲዝምን ስለማታውቂ ነው ስትታወቂው ልክ እንደው ይገባሻል። ባለቤቴም አብሮኛል ደንግጦ ነበር የሚያየው። ተያይዘን ወጣን። በቃ አለቅሳለሁ፣ አልቃሻ ነኝ በደንብ ለይ።
ራሄል ኖኖ እያለች በፍቅር የምትጠራው ሁለተኛ ልጇ ናታን ሲወለድ ኦቲዝም ስለሚባለው ከአንጎል እድገት ጋር የሚያያዝ እክል ምንም የምታውቀው ነገር አልነበረም። ነገር ግን ከሌሎቹ ሁለት ልጆቿ በተለየ ሁኔታ የሚያሳየው ባህሪ ጥያቄ ይፈጥርባት ነበር።
ለምሳሌ ኖኒ ስትዩ ሲፈልግ ነው 10 ጊዜ ብጠሪው ሁለት ዞር ካለልሽ ጥሩ ነው እና አንድ ቦታ ላይ 3 ሰዓት 4 ሰዓት ይቀመጣል። የሚደረድራቸው ጫማ ቤት ውስጥ ጫማ ይወዳል እና ጫማ ሰብስቦ ሰብስቦ መደርደር ነው። ያለ ምክንያት ይስቃል፣ ያለ ምክንያት ያለቅሳል። የአይ ኮንታክት የለውም ምንም እና አንዳንድ ጊዜ እጁን ይነክሳል። ከጊዜ በኋላ እስፔሻሊ ከአንድ አመት በኋላ ኃይለኛ የሆድ ድርቀት፣ እንቅልፍ አለመተኛት። በደንብ በቃ አንድ ልጅ እያደገ ሲመጣ ብለሽ የምጠብቂያቸው ነገሮች በሙሉ እሱ ጋር የሉ።
ከህጻናት የነርቭና የእድገት መታወቅ ጋር ከሚያያዘው ኦቲዝም ጋር የሚወለዱ ልጆች በአብዛኛው የተግባቦት ማህበራዊ ግንኙነትን የመመስረትና ሀሳብን በአግባቡ የመግለጽ ችግሮች ይታዩባቸዋል። እንደ እክሉ ደረጃና መጠንም እንደ እንቅልፍ ማጣትና የሆድ ህመም ከመሳሰሉ ህመሞች ጋርም ሊዛመድ ይችላል። ራሄል የልጇን ችግር ማወቅ መቻሏና ችግሩን ተቀብላ ለመፍትሄው ራሷን ማዘጋጀቷ ናታን ዛሬ ለደረሰበት ስኬት ዋና መሰረት መሆኑን ትናገራለች።
አሁን ኦቲዝም አለበት ሲባል ለወላጅም ጥሩ ነው፣ ለልጁም ጥሩ ነው። አንደርስታንድ ታደርጊያለሽ። ልጅሽ ያለበትን ነገር አለማወቅ ነው ከባድ። አሁን አንዳንድ ወላጅ ቶሎ አክሰፕት ሳያደርጉ ሲቀር ምን ያህል ልጁን እንደሚገሉት፣ ምን ያህል እነሱስ እንደሚጎዱ። እኔ እኮ ኦቲዝም ሆኑን ባላቅ ኖሮ ከነ ድርቀቱ ስንት ዓመት ይጓዛል ልጅ ከነ ሆድ ህመሙ። የእኛ ስለቅ ሶስቱን ሆዱ በታጠበ ቁጥር ያለው እና አለማወቅ መፍትሄ አይደለም።
ራሂል አሁን ከራሷ ልጅ አልፋ በመቶዎች ለሚቆጠሩ ከኦቲዝም ጋር የሚኖሩ ልጆች ህይወት መቀየር ምክንያት የሆነውን ነህሚያ የኦቲዝም ማዕከል ከከፈተች 13 ዓመታትን አስቆጠረች።
አንደኛም በጣም የተጎዱ፣ ሁለተኛ አመጣጣቸው ራሱ ወስደሽ ጣይልኝ። አብዛኛው ወላጅ በቃ እኔ ሳላየው፣ ያው እናትነት አለ አይደለ፣ ወስደሽ ጣይልኝ እኔ ሳላየው በቃ ከአቅሜ በላይ ነው አቅቶኛል አይነት ነገር ነው። ተስፋ መቁረጥ፣ ይለወጣል ብሎ አለማሰብ፣ ያንን አስሬው ነው ሙለው። ይሄ በቃ የመሰላቸት የመማረር አይነት ነገር ነው።
ነህሚያ ውስጥ የብዙ ሺህ እናቶች እንባ ታብሷል። የበርካታ ልጆች ህይወትም ተቀይሯል። ከ30 በላይ ልጆች በተደረገላቸው ተገቢ የሆነ ድጋፍ፣ ስልጠናና ክትትል መሻሻሎች አምጥተው ወደ መደበኛ የትምህርት ተቋማት መቀላቀል መቻላቸውንም ራሄል ትገልጻለች።
ለመደ እኮ ፖፖ ብለው በደስታ ነው የሚነግሩሽ። ከዛ በኋላ አትይዣቸው። ለውጥ እንደሚያመጣ አንድ ስቴፕ ካሳየሻቸው የሚቀጥለው እነሱ ራሳቸው ይሰሩታል። ለምን እስከ ዛሬ ድረስ ጋይድ የሚያደርጋቸው ሰው ነው የሌለው? እንዲ አብራ ትጠብቀዋለች እኮ አብራ ትይዘዋለች። ምንም ምንም ቢሆን ግን አብራ ስትጠብቅ አብራ ማስተማር እንዳለባት ነው እናሰለጠናት።
በተባበሩት መንግስታት ድርጅት ጥናት መሰረት ኦቲዝም ስፔክትረም ዲስኦርደር ተብሎ የሚጠራው በተለያየ መጠንና ደረጃ የሚከሰት የአእምሮ እድገት መዛባት እክል
በዓለም ላይ ከሚወለዱ 100 ህጻናት አንዱ ላይ ይከሰታል። ሆኖም ብዙዎቹ ኦቲዝም ያለባቸው ሰዎች ነገሮችን በተለየ መንገድ በማየት ልዩ ትኩረት በመስጠት በስዕል፣ በሙዚቃና ሌሎች የትምህርት አይነቶች ብቃት እንዳላቸው ማስመስከር ችለዋል። በዓለም ዙሪያ ትልቅ ደረጃ መድረስ የቻሉት የማይክሮሶፍት ባለቤት ቢል ጌትስና የቴስላ ኩባንያ መስራች ኤሎን መስክም ለዚህ ተጠቃሽ ናቸው። አዜብ አታሮ በዩናይትድ ስቴትስ የኢትዮጵያና የኤርትራውያን የልዩ ፍላጎት ማህበረሰብ መስራች ስትሆን ከኦቲዝም ጋር አብሮ የኖረው የ22 ዓመት ልጇ በተለያዩ ሱቆች ውስጥ ተቀጥሮ ሰርቷል። አሁን ደግሞ በኮምፒውተር ዲጂታይዜሽን ሙያ ሰልጥኖ በሆስፒታል ውስጥ እንደሚሰራ ትናገራለች።
አሁን አንድ ጊዜ ምን ይሆናል? አንዲት ልጅ ትመጣና ልጆች ኮምፒውተር ልጅሽን ኮምፒውተር ላስተምረው ትለኛል። ኧረ እባክሽ የኔ ልጅ ኮምፒውተር በቃ ሳኩባል ግድ የለሽም ማለት ስትወስደው ለምን ጎበዝ አይሆንም? እኛ በቃ ራሳችን ተደነቅን። ዋናው ለዛ ነገር ልጁን ማሳየትና ማዘጋጀት የኛ ወላጆች ኃላፊነት ነው። እያንዳንዱ ልጅ በተማረው መጠን ነው የሚያድገው። ምንም አይነት ሰቪር ልጅ ቢሆን አድጎ ሰክሰስፉል የመሆን ቻንስ አለው።
ከኦቲዝም ጋር የሚኖሩ ልጆች ካላቸው አቅምና ፍላጎት ተነስቶ ተገቢው ድጋፍ ከተደረገላቸው ትልቅ ቦታ የመድረስ አቅምና ችሎታ አላቸው የምትለው አዜብ የዛ ዋና ኃላፊነት ግን ከወላጆቻቸው እንደሚጀምር ታሰምርበታለች።
ሌቭል 3 የመጨረሻ ኢምፓክትድ ሆኗል የምትይው ልጅ እንኳን ትሬን ከተደረገ የተወሰነ ነገር መስራት ይችላል። እድገቱ እንደሌላኛው ቶሎ አርቆ ወዲያው ስራ ውስጥ ሊገባ አይችል ይሆናል። ኢት ማይት ቴክ ታይም። በትዕግስት ግን አንድ ነገር ላይ በደንብ ፎከስ አድርገን ካሰለጠናቸው በደንብ በያ መስራት የሚችሉትን ነገር መፍጠር እንችላለን። ኮኪንግ ሊሆን ይችላል፣ ወይም አትክልት ውስጥ መስራት ሊሆን ይችላል፣ ወይም አኒማሎችን መጠበቅና ኬር ማድረግ ሊሆን ይችላል። ምን ውስጥ መግባት እንዳለበት እኛ ወስደን ካላሳየነው በስተቀር ማወቅ አንችልም። ግን ያ የሚወደውን ነገር ስናገኝለት ማሳደግ እንችላለን። ግን መጀመሪያ ለዛ ነገር ይችላል ልጅ በቃ ይችላልን ማለት መጀመር አለብን።
ራሄልም ለዚህ ምስክር ናት። በነህሚያ ውስጥ ከመታገዛቸው በርካታ ልጆች ጋር ትክክለኛውን ድጋፍ እያገኘ ያደገው ናታን ዛሬ አይችልም የሚባል ከነበሩት ውስጥ አብዛኞቹን ማድረግ ችሏል።
አሁን እኛ ሀገር ያው ምንም አክሰሱ የለም እንጂ ምን ሰጥተናቸው ነው ምንም እንጠብቀው እንጂ በሌላው ዓለም እኮ ብዙ ደረጃ የደረሱ ልጆች አሉ ብያየን ብዙ አይደል? እነ ቢል ጌትስ እና ሞዛርት ብዙ የሚጠቀሱ አለ። እስራኤል ውስጥ የጦሩን እንትን ራን የሚያደርጉ እንግሊዝ ሀገር ውስጥ ብዙ የሚጠቀሱ ኦቲዝም ያላቸው ልጆች አሉ። ወደ እኛ ሀገር ስናመጣና አሁን ላይ እነዛ ልጆች ማየት ያልቻል ነው። ለምን? ከልጅነታቸው ከተሰራባቸው በቂ ማቴሪያል፣ በቂ ስልጠና፣ በቂ እንትን ካገኙ ከማናችንም የተሻለ ጭንቅላት ይዘው ወደዚህ ምድር እንደመጡ ሁሉም ሰው ምስክር ነው። ስለዚህ የእነዚህ ልጆች ጭንቅላት፣ የእነዚህ ልጆች አመለካከት እንዴት እንጠቀምበት በሚለው ህብረተሰቡ ሁሉ ፎከስ አድርጎ ቢሰራ በጣም ውጤታማ እንሆናለን ብዬ አስባለሁ።
ከኦቲዝም ጋር የሚኖሩ ልጆችን ለስኬት ለማብቃት የመጀመሪያው መንገድ ወላጆች አይችሉም የሚለውን ከጭንቅላታቸው ማውጣታቸው ነው የምትለው አዜብ፣ ማህበረሰቡም ልጆቹ የማህበረሰቡ አካል መሆናቸውን ተቀብሎ የሚገባቸውን ድጋፍ ማድረግ ይኖርበታል ትላለች። በተለይ ደግሞ ትምህርት
ነፃ ነው ለሁሉ ኢትዮጵያዊ ከተባለ ሁሉ ኢትዮጵያዊ ያንን ትምህርት የሚያገኝበት መንገድ መከፈት አለበት። ሁሉ ኢትዮጵያዊ እንኳን አንቺ ደግሞ ለኦቲስቲክ ልጆች ፕሮግራም ካልተከፈተት ያለሽ ቲፒካሎች እንኳን ሳያገኙ ምን ማለት ነው ይሄ? በእግዚአብሔር አይን ሁላችንም የእግዚአብሔር ልጆች ነው። ሁሉም በተማረው መጠን ለዚህ ዓለም ኮንትሪቢዩት የሚያደርገው ነገር ይኖራል፣ ግን ልናስተምረው ፈቃደኛ ከሆነ።
ራሂልና አዜብ ከኦቲዝም ጋር የሚኖሩ ልጆቻቸውን ለስኬት ለማብቃት የሄዱበት ጎዳና ፈተና የበዛበትና ብዙ ችግሮችን የተጋፈጡበት ይሁን እንጂ የደረሱበት ስኬት ግን ለብዙ እናቶችና ሕፃናት መልስ ሆኗል። ከራሳቸው አልፈው ለሌሎች በዚህ እክል ውስጥ ለሚያድጉ ልጆች የስኬት መጀመሪያ መንገድ ሆነውም እያገለገሉ ነው። የሁለቱም ምክር ደግሞ ከኦቲዝም ጋር የሚኖሩ ልጆች የራሳቸው ልዩ ጥንካሬዎችና ችሎታዎች ስላሏቸው የስኬት መንገዳቸውን እንክፈትላቸው ነው። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ወደ ተከታዩ ዘገባ እንለፍ። የቀጣዩ ደግሞ የአፍሪካ ነክ ርዕሶች ነው። በሰሜናዊ ኒጀር አጋዴዝ ከተማ የዩናይትድ ስቴትስ ወታደሮች ከጦር ሰፈሩ ለቀው እንዲወጡ መጠየቃቸውንና የዚምባብዌ ፕሬዚዳንት በእስረኛ ብዛት ያለውን የወህኒ ቤቶች መጨናነቅ ለማቅለል ለ4000 እስረኞች ምህረት መስጠታቸውን ይመለከታል። ቆንጅታዬ ታቀርባለች።
ዩናይትድ ስቴትስ ኒጀር ውስጥ ያሏት ወታደሮች ቁጥር ከ1000 ጥቂት በለጥ የሚል ሲሆን የጦር ኃይሏ በዚያች ሀገር ካሉ 2 የጦር ሰፈሮች ይንቀሳቀሳል። አንደኛው አጋዴዝ አቅራቢያ ማዕከላዊ ኒጀር ውስጥ ከ100 ሚሊዮን ዶላር በሚበልጥ ወጪ የተገነባው ኤርቤዝ 201 የተባለው የሰው አልባ አውሮፕላኖች የሚንቀሳቀሱበት ሰፈር ነው። ይህ የጦር ሰፈር እንደ አውሮፓውያን አቆጣጠር ከ2018 ጀምሮ በሳህል ክልል የእስላማዊ መንግስት ቡድንና ጃማአት ኑስራት አልኢስላም ዋል ሙስሊሚን የተባለውን የአልቃይዳ ቅርንጫፍ ቡድን ኢላማ አድርጎ እንቅስቃሴ ሲካሄድበት ቆይቷል። የኒጀር የጦር ኃይል የመንግስቱን ስልጣን በመፈንቅለ መንግስት የተቆጣጠረው እንደ አውሮፓውያን አቆጣጠር ባለፈው 2023 ዓ.ም ነው። እስከዚያ ድረስ ኒጀር የዩናይትድ ስቴትስ እና የፈረንሳይ ቁልፍ የጸጥታ አጋር ሆና ቆይታለች። አዲሶቹ የኒጀር ባለስልጣናት ዋሽንግተንና ፓሪስን ጨምሮ ከምዕራባውያን ሀገሮች ጋር የነበራትን ወታደራዊ ስምምነት በማቋረጥ የማሊንና የቡርኪና ፋሶን ወታደራዊ ሁንታዎች ተቀላቀሉ። ከቀጣናው የምጣኔ ሀብት ትብብር ማህበረሰብ ከኤኮዋስም አባልነት ወጥተው ከሩሲያ ጋር ግንኙነታቸውን አጠበቁ። ትናንት እሁድ በተካሄደው ሰልፍ ላይ የተገኙት ተሰላፊዎች ራማቱ ኦስማኔ እና ሌላይቱም ተሰላፊ የሚከተለውን አስተያየት ሰጥተዋል።
የኒጀር ሕዝብ የአሜሪካ የጦር ሰፈር ሀገራችን መኖሩን ያወግዛል። ከሀገራችን ውጡልን። ኒጀር ለዘላለም ትኑር። የሳህል ሀገሮች ህብረት ለዘላለም ይኑር። ሰልፍ የወጣ ነው አሜሪካውያኑ እንዲወጡ ለመጠየቅ ነው። አሜሪካውያኑ እንዲወጡ ለመጠየቅ ብቻ ነው። አሜሪካኖቹ ከተማችንን ለቀው እንዲወጡ እንፈልጋለን። ምክንያቱም ባለፉት ጥቂት ዓመታት ምንም ያደረጉት ነገር የለም። አይተናቸውም አናውቅም። ስለዚህ ከአካባቢያችን እስከ መጨረሻው እንዲወጡልን ነው የምንፈልገው።
በአጋዴዙ ሰልፍ ላይ የተገኙት ሃማ ሰይዱ ቢባና አንድ ታዳጊ ወጣት በበኩላቸው በሰጡት አስተያየት የሚከተለውን ብለዋል።
የወጣ ነው ለመንግስታችን ያለንን ድጋፍ ለመግለጽ ነው። ሁሉም ወገኖች የሚጠቀሙበት አጋርነት ይኑር፣ አለዚያ ግዛታችንን ለቀው ወዲያ ይሄዱልን።
የትኛውም የባዕድ ኃይል መሬታችንን እንዲወር አንፈልግም።
በእኩልነት እስካከበሩን ድረስ መምጣት ይችላሉ ያሉት ተሰላፊ ደግሞ ሳላህ መሐመድ ናቸው።
እኛ የምንፈልገው ፑቲንን ነው፣ ኢራንን ነው፣ ቻይናን ነው። ግን በእኩልነት መሆን አለበት። የሩሲያም ሆነ የቻይና ባሮች አይደለንም፣ የኢራንም ባሮች አይደለንም። ማናቸውም ጋር እኩል የሆን ክብር ያለን ህዝብ ነን።
የዩናይትድ ስቴትስ ወታደሮች ይውጡ በሚለው በአጋዴዙ ሰልፍ ላይ የተካፈሉት ሌቡ ደራላ ደግሞ ኒጀር ሉዓላዊ ሀገር ነች፣ የሚጠቅመን እስከሆነ መግባት የሚፈልግ ማንንም እናነጋግራለን ብለዋል።
በአሁኑ ጊዜ ሁሉም ኒጀር ውስጥ ቦታ እንዲኖረው ይፈልጋል። እኛም ለመነጋገር ዝግጁ ነን። መምጣት ከሚፈልግ ከማንም ጋር እንነጋገራለን። ቻይናም ብትሆን መምጣት ትችላለች። እነሱንም እናነጋግራለን። ጥቅማችንን የሚጠብቅልን ከሆነ እንፈቅዳለን። ጥቅማችን የማይከበር ከሆነ ደግሞ እነሱም ቢሆኑ መውጣት አለባቸው። የእኛ አገር ነው። ሉዓላዊ አገር ነን።
ወደ ደቡባዊ አፍሪካ በሚወስደን ዘገባ ደግሞ የዚምባብዌ ፕሬዚደንት ኤመርሰን ምናንጋጓ የተጨናነቁትን የሀገሪቱን ወህኒ ቤቶች ሁኔታ ቀለል ለማድረግ በሚል ለ4000 እስረኞች ምህረት ሰጥተዋል። ባለፈው ዓመትም ፕሬዚደንቱ ለተወሰኑ እስረኞች ምህረት አድርገው ነበር። አንዳንዶቹ ግን ተመልሰው ታስረዋል። እነዚህ በደስታ ሆ ብለው ሲያጨበጭቡ የሚታዩት ሀራሬ ከሚገኘው በከፍተኛ የጸጥታ ኃይል ከሚጠበቀው ቺኩሩብ የተባለው ወህኒ ቤት ምህረት ተደርጎላቸው የተፈቱ እስረኞች ናቸው። ፕሬዚደንት ኤመርሰን ምናንጓጓ ለሴት እስረኞች፣ በጽኑ ለታመሙና ለወጣት እስረኞች እንዲሁም እድሜ ይፍታ ተፈርዶባቸው ቢያንስ 20ውን ዓመት በእስር ላሳለፉ በሰጡት ምህረት እስረኞቹ ባለፈው አርብ ተለቀዋል። የተሰጠው ምህረት በመግደል ወንጀል፣ በአገር ክህደት፣ በጦር መሳሪያ ዝርፊያ በመፈጸም የሞት ቅጣት የተፈረደባቸውን አይጨምርም። ሞሰስ ቺሆቡቡ የዚምባብዌ ወህኒ ቤቶችና ማረሚያ ቤቶች አገልግሎት ዋና ስራ አስኪያጅ ናቸው።
በጠቅላላው 24,000 እስረኞች ነበሩን። አሁን 4,000 ሲወጡ 22,000 ቀሩናል። ስለዚህ አሁንም ቢሆን ወህኒ ቤቱ ሙሉ ነው። መያዝ ከሚችለው በላይ 3,000 እስረኞች አሉ። እነዚህኞቹ መፈታታቸው የሆኒ ቤቱን እና የማረሚያ ቤቱን አገልግሎት ስራ በደንብ ያቃልላል። ምክንያቱም ቦታውም በጣም ተጣቦ ትልቅ ችግር ነበር። የምግብና የሕክምና አቅርቦት ችግርም ነበር። ስለዚህ እስረኞች መለቀቃቸው በጣም ጠቅሞናል።
ከእስር ከወጡት ታሳሪዎች መካከል ማንነታቸው እንዳይገለጽ ጠይቀው አስተያየታቸውን የሰጡ አሉ።
ምህረት ከተደረገላቸው እስረኞች ዝርዝር ውስጥ ስሜ ሲጠራ ስሰማ ደነገጥኩኝ። ደስ አለኝ። ስለለቀቁኝ አመሰግናለሁ። እስር ቤት እያለሁ ባገኘሁት ስልጠና ተጠቅሜ እየሰራሁ ቤተሰቤን እንከባከባለሁ። የታሰርኩት በሕገ ወጥ መንገድ የሰው ቤት ሰብሮ በመግባት ወንጀል ተፈርዶብኝ ሲሆን 1 ዓመት ከ3 ወር የእስር ጊዜ ይቀረኝ ነበር።
ሌላው ምህረት ከተደረገላቸው እስረኞች መካከል አንዱ የሆኑትም በእስር ቤት ባሳለፍኩት ጊዜ ትምህርት ቀስሜበታለሁ ብለዋል።
እውነቱን ለመናገር ከባድ የስቃይ ጊዜ ነው ያሳለፍኩት። አጎቴ ቤት ውስጥ ስኖር ሰርቄ ነው የታሰርኩት። ከታሰርኩ ገና 2 ወሬ ነው። ግን በጣም ይከብዳል። አያያዛቸው ጥሩ ነበር፣ ቢሆንም ይከብዳል። በእስር ላይ በቆየሁበት ጊዜ የሰው ነገር መውሰድ እንደማይገባ ትምህርት አግኝቻለሁ። አሁንም ውጪ ላሉት ጓደኞቼ እስር ቤት ምን ያህል ስቃይ እንዳለ እነግራቸዋለሁ።
ኤመርሰን ምናንጓጓ ባለፈው ዓመትም በዚሁ ጊዜ ለእስረኞች ምህረት ሰጥተው ነበር። የሆነ ሆኖ ወህኒ ቤቶቹ አሁንም በእስረኛ ብዛት መጨናነቃቸውን እንደቀጠሉ ነው። ሙዜምቤ ሎው ቼምበርስ በተባለ ተቋም የወንጀል ጉዳዮች አዋቂ የሆኑት ኤበርት ሙዜምቤ ለእስረኞቹ ብዛት የተዳከመውን የሀገሪቱን ምጣኔ ሀብት በምክንያትነት ይጠቅሳሉ።
You look at the inflation rate in Zimbabwe, that's put pressure on the
Zimbabwe ውስጥ ያለው ግሽበት እንደምታየው ነው። ማህበረሰቡ ላይ ጫና አሳድሯል። ዝቅተኛ የኑሮ ደረጃ ላይ ያሉ የማህበረሰብ አባላት ደግሞ ለመኖር ህገወጥ የሆነ አድራጎት ይፈጽማሉ። ለዚህ ጉዳይ መፍትሄ ለማበጀት መደረግ የሚችል ብዙ ነገር አለ። አንደኛ ማህበረሰቡን የወንጀል ጉዳይን በሚመለከት ማስተማር፣ ሁለተኛ አብያተ ክርስቲያናትን ማሳተፍ። በአንድ ወቅት ናፖሊዮን ቦናፓርት ቤተክርስቲያንን የህብረተሰብ ስነ ምግባር መለኪያ ነች ብሎ ነበር። ሌላው ደግሞ የህዝቡን የኑሮ ደረጃ ለማሻሻል መወሰድ ያለባቸው ምጣኔ ሀብታዊ እርምጃዎች አሉ። እሱ የታወቀ ነው። ከሁሉ በላይ ግን ህብረተሰቡ በቤተክርስቲያንና በሌሎችም ጉዳይ የሚመለከታቸውን አካላት አማካኝነት መማር አለበት።
ባለፈው ዓመት በተሰጠው ምህረት ተፈተው እንደገና የታሰሩ ሰዎች በዚህኛው ምህረት አልተካተቱም።
ተከታዩ ሳምንታዊ የስፖርት መሰናዳችን ነው። ሀብታሙ ስዩም።
በዓለማችን ላይ ከሚደረጉ ግዙፍ የጎዳና ላይ ስፖርት ትዕይንቶች መካከል አንዱ የሆነው የለንደን ማራቶን በሳምንቱ መገባደጃ ተደርጓል። በሁለቱም ጾታዎች ምድብ የተደረጉ ውድድሮችን ኬንያውያን አትሌቶች በቀዳሚነት ሲያጠናቅቁ፣ ኢትዮጵያውያን አትሌቶች የሁለተኛ ደረጃን ይዘዋል። በወንዶች ምድብ ኬንያዊው አሌክሳንደር ሙቲሶ 42 ኪሎ ሜትር የሚረዝመውን ጎዳና 2:04:01 በሆነ ጊዜ በማጠናቀቅ አሸንፏል። 14 ሰከንዶችን ያክል ዘግይቶ በመግባት የሁለተኛ ደረጃን ያገኘው ኢትዮጵያዊው አትሌት ቀነኒሳ በቀለ ነው። እንግሊዛዊው ኤሚል ከሪስ ከቀዳሚው ሰዓት 2:45 ዘግይቶ በመግባት የሶስተኛ ደረጃ ላይ ተደላድሏል። በሴቶች ምድብ ኬንያዊቷ ፔሪስ ጂፕቸርችር ውድድሩን በ2:16:16 በማጠናቀቅ የአንደኝነት ደረጃን ስትቆናጠጥ፣ ኢትዮጵያዊቷ ትዕግስት አሰፋ ከ7 ሰከንዶች በኋላ የውድድሩን ማጠናቀቂያ መስመር በማለፍ የሁለተኛ ደረጃን ይዛለች። ጆስሊን ቺፕኮስጌይ ትዕግስት አሰፋን በ1 ሰከንድ ተከትላ በመግባት ከፍተኛ ፉክክር የታየበትን ውድድር በሶስተኝነት አጠናቃለች። ባልደረባችን ኤቢሳ ነገሰ ለንደን ላይ ለአሸናፊነት ከበቁት ኢትዮጵያውያን አትሌት ቀነኒሳ በቀለና ትዕግስት አሰፋ ጋር አጭር ቆይታ አድርጓል።
አትሌት ትዕግስት አሰፋ እንግዲህ ዛሬ እንደሚታወቀው ለንደን ላይ ሁለተኛ ወጥተሻል። ስለ ውድድሩ እንዴት ነው?
ያለም ሪከርድም አራታችሁም አሻሽላችኋልና በሴቶች የሚሮጣውን ማለት ነው ይሮጣው እንዴት አይሽው?
ሁለተኛ በመውጣቴ በጣም እጅግ ደስተኛ ነኝ። ግን ትንሽ ነፋሱ ከባድ ነበር። በጣም በነፋሱ ምክንያት በጣም ነስር እያስቸገረኝ ነበር። ነስሩ በጣም ረብሾኝ ነበር መሀል ላይ። ከ20 ኪሎ ሜትርም በኋላ ትንሽ እግሬን ጉዳት አጋጥሞኝ ነበር። ትንሽ ብሬከር አለው። እሱን ብሬከሩን ስንዘል በፊት የነበረብኝ እንግዲ ተቀስቅሶብኛል። ግን እሱን ቻሌንጅ ገጥሞኝ ሁለተኛ በመውጣት እጅግ በጣም ደስተኛ ነኝ።
ያ እንደምታውቀው በጣም ተያይዛችሁ ነበረ የሄዳችሁት እና ህመም የተሰማሽ ከስንተኛው ኪሎ ሜትር ጀምሮ ነው?
ህመም የተሰማኝ ከ20 ኪሎ ሜትር በኋላ ነው የባሰ የመጣው። 5 ኪሎ ሜትር ምናምን ሲቀረን በቃ እንደምሸነፍ እርግጠኛ ነበር። ግን ያው በጭካኔና በሚጠብቀኝ ህዝብ ብዬ ነው ያንን ጨክዬ ስሄድ የነበረው። ኦልሬዲ እግሬ በጣም በቃ እንትን ማለት እስኪያቅተኝ ድረስ ነበር። ግን በጣም ደስተኛ ነኝ ያንን ይሄ ሁለተኛ መውጣት።
እንግዲህ በኋላ ምን ጠብቃችሁ?
አዎ ከዚህ በኋላ እንግዲህ እግዚአብሔር ፍቃዱ ከሆነ ጤናዬ ወደ ቦታው ተመልሶልኝ ሪከቨሪ አድርጌ የኢትዮጵያ ሕዝብ በጉጉት የሚጠብቀውን ኦሎምፒክ ተሰልፌ ለሀገር ሕዝብ ለሚጠብቀኝ ሕዝብ ወርቅ ማምጣት ይፈልጋሉ። እግዚአብሔር ደግሞ እንደሚያሳካው ሙሉ እምነት አለኝ። እኔም አመሰግናለሁ።
አትሌት ቀነኒሳ በቀለ ዛሬ በለንደን ሁለተኛ ሆነሃል። ውድድሩ እንዴት አየኸው? በመጀመሪያ እንኳን ደስ ያለ። እንዴት አየኸው ውድድሩን?
ውድድሩ በጣም ጥሩ ነበረ። ትንሽ ቅዝቃዜ ነበረ፣ ንፋስም ነበረ። እውነት ለመናገር ባሸንፍ ደስ ይለኛል፣ ግን በጣም በጣም ተረስቼ ነበር። ግን ያው አልቻልኩት። ትንሽ የጀርባ ህመም ተሰማኝ። ወደ 35 አካባቢ መተንፈስ አቃተኝ እና ትንሽ ቅዝቃዜው ይሁን አላወቅኩም። ግን ይሄ ውጤት ምርጥ ከምንም በላይ ነው። እንዴት እዚህ እንደመጣሁ አውቃለሁ። ብዙ ጊዜ በህመም አሳልፋለሁ። አሁንም ቢሆን 100% ጤንነቴ ወደ ቦታ ተመልሶ አይደለም። ይሄ ውጤት ከምንም በላይ ነው። ለራሴም፣ ለደጋፊዎቼ፣ ለቤተሰብ እግዚአብሔር ይመስገን።
ኦሎምፒክ ፊታችን አለ። እንግዲህ በሚታወቀው አንተ ብዙ ኦሎምፒክ ተሳትፈ ጥሩ ውጤት አምጥተህ ሀገርን አኩርታል። እስኪ ዘንድሮ ደግሞ ምን እንጠብቅ ብለህ ታስባለህ ከኦሎምፒክ?
እንግዲህ የኦሎምፒኩ ያው ገና አልታወቀም፣ ምርጫ አልተደረገም። ያው አላሳውቅም። እንግዲህ ከዚህ ውድድር በኋላ ያሳውቃል ብዬ ገምታለሁ። እንግዲህ ያው ከምርጫ በኋላ ብናወራ ይሻላል።
ወደ ሌላ አትሌቲክስ ተኮር ዜና ስንሻገር ኢትዮጵያዊው ጫላ ረጋሳና ኤርትራዊቷ አትሌት ናዝሬት ወልዱ በትናንትናው ዕለት የተካሄደው የ41ኛው የቬና ከተማ ማራቶን ውድድር አሸናፊ ሆነዋል። ጫላ ረጋሳ ውድድሩን 2 ሰዓት ከ6 ደቂቃ ከ35 ሰከንድ በሆነ ሰዓት በማጠናቀቅ በውድድሩ ታሪክ 3ኛውን ፈጣን ሰዓት አስመዝግበዋል። ኬንያውያኑ በርናርድ ሙዌና አልበርት ካንጎጎ የሁለተኛና ሶስተኛ ደረጃን ይዘው አጠናቀዋል። በርናርድ ውድድሩን 2 ሰዓት ከ10 ደቂቃ ከ42 ሰከንድ ያጠናቀቅ አልበርት በበኩሉ በሁለት ሰከንዶች ዘግይቶ በመግባት ከአሸናፊዎች ተርታ ተመድበዋል። በሴቶች ውድድር ናዝሬት ወልዱ በኤርትራ አትሌቲክስ ውድድር ታሪክ ቀዳሚ የሆነውን 2 ሰዓት ከ4 ደቂቃ ከ08 ሰከንድ ሰዓት በማስመዝገብ አሸናፊ ሆናለች። ናዝሬት ያስመዘገበችው ሰዓት በፓሪስ የሚካሄደው የበጋ ኦሎምፒክ ላይ ተሳታፊ እንድትሆን ያስችላታል። የመጀመሪያው የማራቶን ውድድሯን ያደረገችው ኬንያዊቷ አዲስ ተወዳዳሪ ፌዝ ቺፕኮች 2 ሰዓት ከ26 ደቂቃ ከ22 ሰከንድ በሆነ ሰዓት በመግባት የሁለተኛ ደረጃ አሸናፊነቷን አስጠብቃለች። የሀገሯ ልጅ ሬቢካ ታንዊ ውድድሩን በ2 ሰዓት ከ26 ደቂቃ ከ53 ሰከንድ በሆነ ሰዓት በማጠናቀቅ የሶስተኛ ደረጃን ይዛለች። በስተመጨረሻም በቶኪዮ ኦሎምፒክ ኢትዮጵያን በመወከል ለ3000 ሜትር መሰናክል የፍጻሜ ውድድር ደርሳ የነበረችው ከዓመት በፊት በዓለም ቻምፒዮና ላይ ለጥቂት የቀዳሚነት ደረጃን ያጣችው አትሌት ዘርፌ ወንድማገኝ 2 የተከለከሉ አበረታች ንጥረ ነገሮችን መውሰዷ በምርመራ ስለተደረሰበት ለ5 ዓመታት ከውድድሮች መታገዷን የአትሌቲክስ ታማኝነት ተቋም ይፋ አድርጓል። አትሌት ዘርፌ በደም ውስጥ የኦክሲጅን ስምሪትን የሚያፋጥን ቴስቶስትሮንና ሌላ ንጥረ ነገር ናሙናዎች ከተገኙ በኋላ የጸረ አበረታች ቅመሞች ሕጎችን መጣሷን ስለማመኗ ተቋሙ ባተመው ውሳኔ ውስጥ ጠቅሰዋል። ተቋሙ ንጥረ ነገሮቹ የደም ማነስና ኩላሊት ሕመሞችን ለማከም ለአትሌቷ የተሰጡ መሆናቸውን የሚያብራራ የሐኪም ምስክርነት በኢሜል የደረሰው ቢሆንም አትሌቷ የጸረ አበረታች ቅመሞች ሕጎችን ከመጣሷ ጋር ተያይዞ ምስክርነቱ የአቋም ለውጥ እንደማይፈጥር አስታውቋል። ተቋሙ አክሎም የአትሌቷ ፊርማ ያረፈበት የእምነት ማረጋገጫ ባለፈው ሳምንት መቀበሉንም ገልጿል። በተመሳሳይ የአትሌቲክስ ታማኝነት ተቋም ቴስቶስትሮን ንጥረ ነገርን በምርመራ አገኘሁባት ባላት ኬንያዊቷ የመሰናክል ሩጫ ቻምፒዮን ሰለስቲን ቺፕቸርቺር ላይ በዛሬው ዕለት የሶስት ዓመት የውድድር ክልከላ ውሳኔ ማስተላለፉን አስታውቋል። ዘገባው የአሶሺየትድ ፕሬስ ነው። አድማጮቻችን፣ ለምሽቱ ያዝናቸው ስፖርት ነክ ዘገባዎች እነዚህ ነበሩ። መልካም ምሽት።
እኛም የምሽቱን ዝግጅቶቻችንን በዚሁ እናጠናቅቃለን። ሰላም፣ በደህና እደሩ።